The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ሐሙስ የካቲት 3 ቀን 2008 ዓ.ም ነው። ከፕሮግራም መሪዋ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ አዲሱ አበበና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ ያክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
የታንዛኒያ ፖሊስ ቁጥራቸው 44 የሚሆኑና ሕገ ወጥ የተባሉ የኢትዮጵያ ፍልሰተኞችን በቁጥጥር ስር መዋሉን አስታወቀ። ፍልሰተኞቹ የተያዙት በሰሜን ምስራቅ የአገሪቱ ግዛት ታንጋ በመባል የሚጠራው ስፍራ ሲሆን በቁጥጥር ስር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት ዓላማቸው ወደ ሀገሪቱ ዋና ከተማ ዳሬ ሰላም ማምራት እንደነበረ ተናግረዋል። ከፍልሰተኞቹ አንዱ የሆነው ሰሎሞን ፍቅሩ የተባለ ኢትዮጵያዊ እንደተናገረው መነሻቸው የኢትዮ ኬንያ የድንበር ከተማ የሆነችው ሞያሌ እንደነበረች እና ስራ ለመፈለግ ወደ ታንዛኒያ እንደመጡ ተናግረዋል። የአካባቢው ፖሊስ አዛዥ ኮማንደር ሜስ ኬይላ ምስሃዮ ስለ ጉዳዩ ሲናገሩ ፍልሰተኞቹ በተያዙበት ወቅት በሸራ በተሸፈነ የጭነት መኪና ውስጥ እንደነበሩም ገልጠዋል። በመጽሔቱ ዝርዝር ዘገባ ይኖረናል።
ባለፈው የአውሮፓ 2015 ዓ.ም ውስጥ ለደረሱት የተፈጥሮ አደጋዎች የአየር ንብረት ለውጥና የኤልኒኞ ክስተት አስተዋጽኦ ማበርከታቸውን የተባበሩት መንግስታት ድርጅት ያወጣው አዲስ የጥናት ሪፖርት አስታውቋል። ክስተቱ በድርቆች፣ በጎርፎችና ሌሎችም ከአየር ጠባይ ጋር የተያያዙ በዓለም ዙሪያ በደረሱ አደጋዎች መስፋት ብዛትና ብርታት ላይ ጫና ማሳደሩን ሪፖርቱ አመልክቷል። ሊሳ ሽላይን ከጄኔቭ የላከችው ዘገባ አለ፣ ሰለሞን አባተ ይዞታል።
ባለፈው የአውሮፓ 2015 ዓመት ውስጥ በዓለም ዙሪያ 32 ግዙፍ የሚባሉ የድርቅ ክስተቶች እንደነበሩ የተባበሩት መንግስታት የአደጋዎች መዘዝ መቀነሻ ቢሮ አስታውቀዋል። ለወትሮ እንዲህ አይነት አደጋዎች በአስር ዓመት አማካይ በዓመት አስር እንደሚደርሱ ነው ተመዝግቦ የሚገኘው። የአምናው ግን ከአስሩ ዓመት አማካይ ከእጥፉም በብዙ በልጦ ነው የታየው። ከድርቆቹ የበዙት የደረሱትና የተጎዱት ደግሞ ከሰሃራ በስተደቡብ ያሉ አካባቢዎች ናቸው። ቤልጂግ የሚገኘው የተዛማች አደጋዎች ጥናት ማዕከል ዋና ዳይሬክተር ዴባራቲ ጉሃ ሳፒር 2015 ዓመተ ምህረትን የድርቅ ዓመት ሲሉ ጠርተውታል።
አሁን ቁጥሩ ከ50 ሚሊዮን የሚልቅ ሰው ነው ለድርቅ የተጋለጠው። ይህ ቁጥር በያዝነው በ2016 ዓመት ይበልጥ ያድጋል። በ2016 ዓመተ ምህረት ሰብአዊ አደጋ ይኖራል። ግዙፍ የሆኑ የመፈናቀልና የፍልሰት እንቅስቃሴዎችም ይኖራሉ።
አፍሪካ በቅርብ ዓመታት የከፋ የተባለ ድርቅ ያየችው የዛሬ 5 ዓመት አካባቢ እንደነበረ ይታወሳል። ያኔ በአፍሪካ ቀንድ ሀገሮች ወደ 12 ሚሊዮን የሚሆን ሰው ከየቤቱና ከየቀየው ተፈናቅሏል። ሶማሊያ ውስጥ ወደ 260 ሺህ ያህል ሰው በረሃብ ረግፏል። ድርቆች በሰው ልጅ እድገት ላይ ይበልጥ ዘላቂ የሆነ ጉዳት የሚያደርሱ አደጋዎች መሆናቸውን ጉሃ ሳፒር አስታውሰዋል።
Droughts lead to severe malnutrition in small children.
ድርቅ ህጻናት ምግብ እንዲያጡ ያደርጋል። ህጻናት ካልተመገቡ ከአንድ ወር እስከ አንድ ወር ተኩል በሚሆን ጊዜ ውስጥ ይሞታሉ።
ጉሃ ሳፒር የሚመሩት ቢሮ በርዕደ ምድር፣ በድርቆች፣ በጎርፎች፣ በበረቱ ማዕበሎችና ሌሎችም የተፈጥሮ አደጋዎች ላይ መረጃዎችን ያሰባስባል። በአውሮፓውያኑ የዘመን አቆጣጠር በ2011 ዓ ም ተከስቶ ስለነበረው ድርቅ ቀድሞ ማስጠንቀቂያዎች ይሰጡ እንደነበር ጉሃ ሳፒር አስታውሰው መንግስታት ግን በወቅቱ በሁኔታው ላይ ጆሮ ዳባ ልበስ ማለታቸውን ተናግረዋል። አሁንም ይላሉ ጉሃ ሳፒር፣ መንግስታቱ ተመሳሳይ ስህተት መድገም የለባቸውም። የተባበሩት መንግስታት ድርጅት የቸነፈር ወይም የረሃብ ዘመን መሆኑን እስኪያውጅ ሊጠብቁ አይገባም። ዛሬውኑ መንቀሳቀስ አለባቸው። ጆሮ ያለው ይስማ ብለዋል ዳይሬክተሯ። ዘመኑ የቸነፈር ሆኗል የሚል አዋጅ ከተነገረ በኋላ መዘዙን ለመቀልበስ ጊዜው እጅግ የረፈደ ይሆናል።
የሩዋንዳ መንግስት ቡሩንዲ ውስጥ ያለውን እንቅስቃሴ እያኮላሸ ነው ስትል ዩናይትድ ስቴትስ ያቀረበችው ክስ እኛን ነጻ የሚያወጣ ነው በማለት ቡሩንዲ አስታወቀች። ሩዋንዳ የሚገኙ የቡሩንዲ ስደተኞች የቡሩንዲን መንግስት እንዲወጉ ለትጥቅ ትግል ስለመመልመላቸው ተጨባጭ መረጃዎች አሉን በማለት በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ምክትል ሚኒስትር ሊንዳ ቶማስ ግሪንፊልድ ትናንት ለምክር ቤቱ የውጭ ጉዳዮች ኮሚቴ ቃላቸውን መስጠታቸው ይታወሳል። ቡሩንዲ በዚህ ጉዳይ ለወራት ያህል ስትጮህ የሰማት አልነበረም ያሉት የቡሩንዲ ውጭ ጉዳይ ሚኒስትር አሌን ኒያሚትዌ የቡሩንዲ የእስከዛሬ አካሄድ የሩዋንዳ የእስከዛሬ አካሄዷ ከዓለም አቀፉ ማህበረሰብ አካሄድ ጋር ተቃራኒ መሆኑ ስለታወቀ ከእንግዲህ ያለው ቀሪ ስራና ተጨባጭ እርምጃ የመውሰዱም ሁኔታ የዩናይትድ ስቴትስ ይሆናል ብለዋል።
የዚምባብዌ መንግስት በሀገሪቱ የገባውን ረሃብ ለማስታገስ $1.5 ቢሊዮን የሚሆን የዓለም አቀፍ ረድኤት ጠይቋል። ይሁንና አንዳንድ የሀገሪቱ ክፍሎች የኤልኒኞ የአየር ለውጥ ባስከተለው ድርቅ እየተጎዱ ነው። መጽሔት በዚህም ላይ ወደ ኋላ ዘገባ ይኖረዋል።
አድማጮች፣ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ብራዚል የዚካ ቫይረስን በአንድ ዓመት ጊዜ ለማጥፋት የሚረዳ ክትባት ለማዘጋጀት የሚያስችል ኮንትራት ከአንድ የዩናይትድ ስቴትስ ዩኒቨርሲቲ ጋር ተፈራረመች። የጤና ጥበቃ ሚኒስትሩ ማርሴሎ ካስትሮ ዛሬ ሐሙስ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የአሜሪካው ዩኒቨርሲቲ ኦፍ ቴክሳስ እና የብራዚሉ ኢቫንድሮ ቻንጋስ ኢንስቲትዩት በመተባበር በቀጣዮቹ 5 ዓመታት ለሚያካሄዱት ጥናት የብራዚል መንግስት $1.9 ሚሊዮን ይመድባል። ካስትሮ አክለውም የብራዚሉ የጤና ጥበቃ ሚኒስቴር ከዩናይትድ ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከላት ጋር የክትባት ዝግጅት ትብብር ስምምነት ማድረጉን አመልክተው ከግዙፉ የጂኤስኬ መድኃኒት አምራች ኩባንያ ጋር ለመስራት እንደሚፈልግም አመልክተዋል።
ሄይቲን ለሶስት ተከታታይ ዓመታት የመታው ድርቅ በአሁኑ ወቅት በእጥፍ መባባሱን የዓለም የምግብ ፕሮግራም WFP አስታወቀ። ድርጅቱ እንዳስታወቀ ከሆነ ወደ 3.6 ሚሊዮን የሄይቲ ሕዝብ ለረሃብ የተጋለጠ ሲሆን ከእነዚህ መካከል 1.5 የሚሆነው ክፉኛ የተራበ ነው። የዓለሙ የምግብ ድርጅት በማከልም እንደ አውሮፓውያን ዘመን አቆጣጠር ባለፈው 2015 ዓ.ም የነበረው አዝመራ ከተጠበቀው በታች እንደነበርና እንዲያውም በአንዳንድ አካባቢዎች እስከ 70% መበላሸቱን አመልክቷል። እናም ድርጅቱ እርዳታውን ከፍ በማድረግ በተለይም በአስከፊ ረሃብ ውስጥ ላሉት ወደ 1 ሚሊዮን ለሚሆኑት ወገኖች የምግብና የገንዘብ ራሽን ሊያድል እንዳቀደ አመልክቷል። በዚሁ መሠረት ለ200,000 ሄይቲ ሕዝብ የገንዘብ ራሽን የማደል እቅድ መኖሩ ታውቋል።
የፈረንሳይ ፓርላማ አባላት ባለፈው ዓመት ሙስሊም ነውጠኞች ጥቃት ካደረሱ በኋላ አገሪቱ ሽብርተኝነትን በተሻለ መንገድ መዋጋት ያስችላታል ሲል መንግሥት የሚከራከርለትን አጨቃጫቂ የሕገ መንግሥት ማሻሻያ ለውጥ አጽድቀዋል። ትናንት በለውጡ ላይ የተሰጠው ድምፅ ሕግ ሆኖ ሥራ ላይ ከመዋሉ በፊት ሊያጋጥሙት ከሚችሉ መሰናክሎች የመጀመሪያውን አልፏል። መጽሔት በዚህም ላይ ዘገባ ይኖረዋል።
ፕሬዚደንት ባራክ ኦባማ በቀጣዩ ሳምንት 10ኛውን የኤዥያ አገሮች ጉባኤ በካሊፎርኒያዋ ፓልም ስፕሪንግ ከተማ እንደሚያስተናግዱ ተገለጠ። ተንታኞች እንደሚገምቱት ከስብሰባው ብዙ ይጠበቅ ስለመሆኑ ግን በውል መጤን እንዳለበት ይናገራሉ። ይህ ወቅት የፕሬዚደንት ኦባማ የሥልጣን ዘመን እያበቃ ያለበት አካባቢ ስለሆነ ከጉባኤው አመርቂ ውጤት የመገኘቱ ነገር አፍ ሞልቶ የሚያናግር አይደለም ያሉት የሲንጋፖሩ ዓለም አቀፍ ጉዳዮች ተቋም ዲሬክተር ሳይመን ቴይ ናቸው። ጉባኤው ከሚነጋገርባቸው ዋና ዋና ርዕሶች መካከል ቀዳሚ ነው የሚባለውም በደቡብ ቻይና ባህር ባለው ውዝግብ ቤጂንግ የይገባኛል ጥያቄዋን ያጠናከረችበት ሁኔታ መሆኑ ታውቋል።
ደቡብ ኮሪያ በኢንዱስትሪው ዘርፍ ከሰሜን ኮሪያ ጋር በጋራ ታካሂድ የነበረው እንቅስቃሴ ማቆሟ ተገለጠ። ደቡብ ኮሪያ ለዚህ ውሳኔ የሰጠችው ምክንያት ሰሜን ኮሪያ በቅርቡ የኒኩሌር ሙከራና የሮኬት ተኩስ አካሂዳለች የሚል መሆኑም ታውቋል። የአንድነት ሚኒስትሩ ሆንግ ሆንግ ፒዮ ለጋዜጠኞች ሲናገሩ የእርምጃው ዋና ዓላማ በኢንዱስትሪው በመጠቀም ፒዮንግያንግ የኒኩሌር ፕሮግራሟንና የሚሳይል ግንባታውን እንዳታራምድ ለማገድ ነው ብለዋል። ውሳኔው ለራሷ ለሰሜን ኮሪያ የተገለጠላት መሆኑን የተናገሩት ሚኒስትሩ የተባለው ኢንዱስትሪ እንደተሰጋም ከድንበሩ 10 ኪሎ ሜትር ላይ መሆኑን ጨምረው ገልጠዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ዜናዎቹን አደመጥን። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ያንደኛውን ለቅምሻ
አማርኛ ስንተረጉመው አርስቱ የእንግሊዘኛ ፊደሎች ወደ ኢትዮጵያ ጉዞ ያደርጋሉ ነው የሚለው። የእንግሊዘኛ ፊደሎች ልጆችን ከማስተማር ማንበብና መጻፍ ከማስተማር እረፍት ወስደው ጉብኝት ማድረግ ፈለጉ እና የት አገርን ጎብኝ ምን ቋንቋን ጎብኝ ብለው ሲያስቡ እኛ ከተወለድን ወደ 600 ዓመት ነው ያለን እና ከዛ በፊት ያሉ የጥንት ረጅም እድሜ ያላቸው ልዩ የሆኑ ፊደሎችን እንፈልግ ሲሉ ኢትዮጵያ ጋር ደረሱ።
በቅርቡ በእንግሊዝኛ ጽፋ ለህትመት ባበቃችው የህፃናት መጽሐፍ ዙሪያ በምሽቱ የባህልና ማህበረሰብ ቅንብር ትመለሳለች፣ ታገኙታላችሁ። አሁን አድማጮች የዕለቱ አብይ ርዕስ
የታንዛኒያ ፖሊስ ቁጥራቸው 44 የሚሆን የኢትዮጵያ ህገወጥ ፍልሰተኞችን በቁጥጥር ስር መዋሉን አስታውቋል። ፍልሰተኞቹ የተያዙት በሰሜን ምስራቅ የሀገሪቱ ግዛት ታንጋ በመባል የሚጠራ ስፍራ ላይ ሲሆን ቁጥጥር ስር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት ዓላማቸው ወደ ሀገሪቱ ዋና ከተማ ዳሬ ሰላም ማምራት እንደነበረ ተናግረዋል። የአካባቢው ፖሊስ አዛዥ ኮማንደር ማስኬላ ምሶዬ ስለ ጉዳዩ ሲናገሩ ፍልሰተኞቹ የተያዙት የተሳፈሩበት የጭነት መኪና በሸራ ተሸፍኖ ለመተንፈስ አየር በማያገኙበት አደገኛ ሁኔታ እንደነበር ተናግረዋል። ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኮልናል።
ከኢትዮጵያ ነው የመጣ ነው። ዓላማችንም ሰርተን የምንተዳደርበት ሥራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው።
ቀደም ሲል የሰማችሁት ሰለሞን ፍቅሩ የተባለ ኢትዮጵያዊ በቁጥጥር ስር በዋለበት ጊዜ ለታንዛኒያ ፖሊስ የተናገረውን ነው። ሰለሞን በታንዛኒያ ፖሊስ የተያዘው 43 ከሚሆኑ ሌሎች ኢትዮጵያውያን ጋር ነው። እሱም እንደተናገረው መነሻቸው የኢትዮ ኬንያ ድንበር ከተማ ሞያሌ ሲሆን ወደ ታንዛኒያ ርዕሰ ከተማ ዳሬ ሰላም በማምራት ላይ ባሉበት ወቅት ነው በሰሜን ምስራቅ የአገሪቱ ግዛት ታንጋ ውስጥ በአካባቢው ፖሊሶች ቁጥጥር ስር የዋሉት። የታንጋ ፖሊስ አዛዥ ኮማንደር ሚስኬላ ሚሳዮ እነ ሰለሞን የተያዙት በሁለት ቀናት ልዩነት መሆኑን ይናገራሉ። በታንጋ ግዛት ውስጥ ነገር ግን በሁለት የተለያዩ ቦታዎች። በመጀመሪያ የተያዙት ኮሮግዌ የሚባል ቦታ የደረሱ ፍልሰተኞች ሲሆኑ ሌሎች ደግሞ ሚሳምቢያዚ በመባል በሚታወቅ አካባቢ ነው ከትላንትና ወዲያ ማለትም ማክሰኞ የተያዙት። ኢትዮጵያውያን ፍልሰተኞቹን ከሞያሌ ድንበር ወስዶ ያጓጉዝ የነበረው ማሽከርካሪ በቁጥጥር ስር የዋለ ሲሆን ኢትዮጵያውያኑን ጭኖ ይሄድ የነበረው የጭነት መኪናውን ሸራል ብሶ በመሸሸግ እንደነበር ኮማንደሩ ተናግሯል።
ወሃሚያጂ ሃው ሐላሙ ወሊ ፓኪሪዋ ከማ ሙዚጎ ፓሬንጃ ፓንዳ ሂሞ
እነዚህ ህገወጥ ፍልሰተኞች ልክ እንደ ዕቃ ተጭነው በመወሰድ ላይ እያሉ ነው ኬላችን ላይ በፍተሻ የተያዙት። ወደ ዳሬ ሰላም እየሄዱ ምላንዲዚና ቻሊኒ መሃል አገኘናቸው። እዚህ ላይ ለአሽከርካሪዎች አንድ ግልጽ ሊሆንላቸው የሚገባ ነገር አለ። እነኚህን ፍልሰተኞች የታደግናቸው ድምጻቸውን በመስማት ብቻ ነው። የሄዱበት የነበረው መኪና በሸራ ስለተሸፈነ ህይወታቸው ለአደጋ የተጋለጠ ነበር። ስለዚህ እንዴት ነው አንተ መኪናህን በሸራ ሸፍነህ እንደዚህ የምትሄደው? እንዲህ ማድረግ አልነበረባቸውም።
እነ ሰለሞንም አሁን ታንዛኒያ ታንጋ ውስጥ በአካባቢው ፖሊስ ቁጥጥር ሲሆኑ በህገ ወጥ መንገድ ወደ ታንዛኒያ በመግባታቸው ክስ እንደምጠብቃቸው የግዛቱ ፖሊስ ኃይል አዛዥ ነግሯቸዋል። ባለፈው ጥር ወርም ቁጥራቸው ከ80 በላይ የሚሆን ኢትዮጵያውያን በታንዛኒያ ማላዊ ድንበር አካባቢ ተይዞ የነበሩ ሲሆን አሁን ቁጥጥር ስር ዋሉ የተባሉ ኢትዮጵያውያን ሲጨመሩ በታንዛኒያ እስር ቤት ውስጥ የሚገኙ ኢትዮጵያውያን ቁጥር ወደ 120 ይሻቅባል ማለት ነው። ወደ ታንዛኒያ በህገ ወጥ መንገድ ገብቷል ስለተባሉ ኢትዮጵያውያንም የታንዛኒያ መንግስት ባለፈው ወር መጨረሻ አካባቢ ወደ ኢትዮጵያ መልሳቸዋለሁ ብሎ መግለጫ መስጠቱ የምታወስ ሲሆን ወደ ሀገር የተመለሱ ኢትዮጵያውያን ወይም ሌላ እርምጃ ስለመወሰዱ በይፋ የተነገረ ነገር የለም። የአብዛኛዎቹ ኢትዮጵያውያን ፍልሰተኞች አላማ ታንዛኒያንና ሌሎች ሀገሮችን በማቋረጥ ደቡብ አፍሪካ መድረስ ሲሆን ይህን ህልማቸውንም ለማሳካት እስከ 2000 የአሜሪካን ዶላር ለህገ ወጥ ደላሎች ወጪ ያደርጋሉ። የታንዛኒያ መንግስትም በተለይ ዘንድሮ በኢትዮጵያ ተከሰተ ከተባለው የምግብ እጥረት በኋላ ወደ ሀገሩ የሚገቡ ህገ ወጥ የኢትዮጵያ ፍልሰተኞች ቁጥር መጨመሩን ተናግሯል። ጉዳዩ በቀጥታ የምመለከተው በኬንያ ናይሮቢ የሚገኘው የኢትዮጵያ ኤምባሲ በፊት ስለተያዙት ኢትዮጵያውያንም ሆነ አሁን ተይዘዋል ስለተባሉት በይፋ የሰጠው መግለጫ የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የዕለቱን አብይ ርዕስ ነበር የሰማነው። ዜናዎች ወደሚተነተኑበት ክፍለ ጊዜ እናልፋለን። የዚምባብዌ መንግሥት በሀገሪቱ የገባውን ረሃብ ለማስታገስ የ1.5 ቢሊዮን ዶላር የዓለም አቀፍ ረድኤት ጠይቋል። ይሁንና አንዳንድ የሀገሪቱ ክፍሎች የኤልኒኞ የአየር ለውጥ ባስከተለው ድርቅ እየተጎዱ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሴባስቲያን ሞፉ በአንዳንድ እጅግ የተጎዱ አካባቢዎች ተዘዋውሮ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
ዚምባብዌ ውስጥ በረሃብ ከተጎዱት አካባቢዎች አንዱ ከመዲናይቱ ሐራሬ 350 ኪሎ ሜትር ርቆ በሚገኘው ማስቪንጎ ክፍለ ሀገር ቺቢ የተባለ ወረዳ ነው። ማዚ ቫንዳዶ የተባለው መንደር መሬት ደርቋል። አረንጓዴ ነገር አይታይም። አሁን የመኸር ጊዜ ቢሆንም እህል የሚባል ነገር የለም። በሕይወት የተረፉ ከብትና ሌሎች የቤት እንስሳት እንደ አካባቢው ነዋሪዎች የማቀቁ ናቸው። የ80 ዓመት ዕድሜ አዛውንት ራሜኪ ማዚቫንዶዶ እንዲህ አይነት ነገር ፈጽሞ አይቶ እንደማያውቁ ገልጸዋል። ከዚህ በፊትም ረሃብ ነበር፣ ሆኖም እንዲህ ሆኖ አያውቅም ነው የሚሉት። የቁም እንስሳት በሙሉ እንዳለቁና የሚታያቸው ተስፋ እንደሌለ ገልጸዋል። ሰው እየተሰቃየ ነው፣ የሚላስ የሚቀመስ የለም ብለዋል ማዚቫንዶዶ። የዚምባብዌ ምክትል ፕሬዚደንት ኤመርሰን መናንጋጓ ማዚቫንዶዶ በአካባቢው በተከሰተው አስከፊ ረሃብ ምክንያት 3 ሚሊዮን የሚሆኑ ሰዎች ለቀናት ያህል ምግብ እንደማያገኙ ጠቁመዋል። ሀገሪቱ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የረድኤት ድርጅቶች እንዲረዷት ጠይቃለች። ዚምባብዌ ላይ የተባበሩት መንግስታት ድርጅት አስተባባሪ ቢሾው ፓራጁሊ የተባበሩት መንግስታት ድርጅት የአሁኑ ረድኤት ጥሪ ከመቅረቡ በፊትም እርዳታ ሲያቀርብ እንደቆየ ገልጸዋል።
እስካሁን ባለው ጊዜ 6 ሚሊዮን ዶላር የሚሆን ገንዘብ ተሰብስቧል። ወደ 1 ሚሊዮን የሚጠጉ ሰዎች እርዳታ እያገኙ ነው። እርዳታ የሚያስፈልጋቸው ሰዎች ብዛት ከሞላ ጎደል እጥፍ ሆኗል። ከባድ የሚሆነው ግን ችግሩ በመላ አህጉሪቱ ያለ መሆኑ ነው። አሁን በቅርቡ ኢትዮጵያ ውስጥ ከ10 ሚሊዮን በላይ የሚሆኑ ሰዎች ረድኤት እንደሚያስፈልጋቸው ታውቋል።
ስለ ረሃብ አስቀድሞ ማስጠንቀቂያ የሚሰጠው ስርዓት መረብ እንደሚለው ኤልኒኖ ኢትዮጵያን በመሳሰሉት የአፍሪቃ ቀንድ ሀገሮች፣ በደቡባዊ አፍሪቃ ደግሞ ዚምባብዌን፣ ማላዊን፣ ሊሶቶን፣ ዛምቢያን፣ ስዋዚላንድን፣ ደቡብ አፍሪቃንና ሞዛምቢክን በመሳሰሉት ሀገሮች ድርቅ አስከትሏል።
ሁለተኛ የመጽሔት ርዕስ ወደ ፈረንሳይ ይወስደናል። የፈረንሳይ ፓርላማ አባላት ቀደም ሲል በዜናው እንደተገለጠው ባለፈው ዓመት ሙስሊም ነውጠኞች ጥቃት ካደረሱ በኋላ ሀገሪቱ ሽብርተኝነትን በተሻለ መንገድ መዋጋት ያስችላታል ሲል መንግሥት የሚከራከርለትን አጨቃጫቂ የሕገ መንግሥት ማሻሻያ ለውጥ አጽድቀዋል። ትናንት በለውጡ ላይ የተሰጠው ድምፅ ሕግ ሆኖ ሥራ ላይ ከመዋሉ በፊት ሊያጋጥሙት ከሚችሉ መሰናክሎች የመጀመሪያውን አልፏል። ሊሰ ብራያን ከፓሪስ ዘግባ፣ ሰሎሞን ክፍሌ ያቀርቦታል።
Le scrutin est clos. Voici le résultat du scrutin. Votants 567, suffrages exprimés 516.
ብሔራዊ ምክር ቤቱ ለቀናት በስሜት ከተከራከረበት በኋላ ነው ትላንት ውጤቱን ይፋ ያደረገው። በዚሁ መሰረትም የሕገ መንግሥቱን ማሻሻያ ለውጦች የደገፉት 317 መሆናቸውና የተቃወሙት 199 መሆናቸው ተነገረ። ፕሬዚደንት ፍራንሷ ሆላንድ ለውጦቹ እንዲደረጉ ሐሳብ ያቀረቡት አሸባሪዎች ባለፈው ኅዳር 130 ሰዎችን ፓሪስ ውስጥ መግደላቸውን ተከትሎ እንደነበር አይዘነጋም።
Beaucoup d'entre vous faisiez le pronostic que cet article 2 ne serait pas adopté tel quel.
ትላንት የድምፅ ቆጠራው ውጤት ይፋ ከመደረጉ ቀደም ሲል ደግሞ የሀገሪቱ ጠቅላይ ሚኒስትር ማኑኤል ቫልስ ሲናገሩ እንደራሴዎቹና ሕግ መወሰኛው ምክር ቤት አባላት በዓመቱ መጨረሻ ላይ ቬርሳይ ቤተ መንግሥት ውስጥ ድምፅ በሚሰጡበት ጊዜ ሰነዱን እንደሚያጸድቁትና ሕግ ሆኖ እንደሚወጣ ተስፋለኝ ብለዋል። ለማንኛውም ግን ሴኔቱ ማለት የሕግ መወሰኛው ምክር ቤት በሚወሰዱ እርምጃዎች ላይ የተሰጠውን ድምፅ ግራና ቀኙን በጥልቀት መክፈል የቻለውን ሁኔታ ይመረምራል ተብሏል። በተለይ ገና ካሁኑ እጅግ አጨቃጫቂ ሆኖ የተገኘው አንደኛው የእርምጃው ሐሳብ በአሸባሪነት የተፈረደባቸውን ሰዎች የፈረንሳይ ዜግነት መሰረዝ የሚለው ነው። በዚህ አጨቃጫቂ ሐሳብ ምክንያት የሀገሪቱ የፍትህ ሚኒስትር ክሪስቲያን ቶቢራ ባለፈው ወር ሥልጣናቸውን በገዛ ፈቃዳቸው ለቀው ተሰናብተዋል። ሁለተኛው ሐሳብ ደግሞ ሕገ መንግሥት ውስጥ የአስቸኳይ ጊዜ አዋጅ መደንገግን የተመለከተ አንቀጽ ይታከል የሚለው ነው። ምክር ቤቱ ያለፈውን ህዳር የአስቸኳይ ጊዜ አዋጅ ባለፈው ሳምንት ለሶስት ወራት አራዝሟል። ፕሬዚደንት ፍራንሷ ሆላንድ በቅርብ ጊዜ ውስጥ ካቢኔያቸውን በአዲስ ያዋቅራሉ ተብሎ ይጠበቃል። በትላንትናው ዕለት ለምሳሌ ውጭ ጉዳይ ሚኒስትሩ ሎራን ፋቢዩስ አሁን ያላቸውን ስልጣን ለቀው የከፍተኛው የሀገሪቱ ሕገ መንግሥታዊ ፍርድ ቤት ፕሬዚደንት እንደሚሆኑ ተናግረዋል።
Inutile, puisque dans notre arsenal juridique et répressif de lutte contre le terrorisme,
François Asensi, በሕገ መንግሥቱ ውስጥ ለውጥ እንዲደረግ የቀረበውን ሐሳብ ከተቃወሙ በርካታ የግራ ክንፉ ሕግ አርቃቂዎች አንዱ ናቸው። ጥቅም የሌለውና አደገኛ ሲሉ ገልጸውታል የለውጡን ሐሳብ። ይህን የፍራንሷ አሴሲን አስተያየት አንዳንድ የወግ አጥባቂ የምክር ቤት አባላትም ይጋሩታል። የቀኝ ዘመን ቡድኖች ደግሞ የአስቸኳይ ጊዜ አዋጁ በሚኖርበት ወቅት ፖሊስ ፋይዳ ቢስና ጨካኝ እርምጃዎችን እንዲወስድ ያስችላል ሲሉ አጥብቀው ይቃወማሉ። የመንግሥቱ ክርክር ግን የጸጥታ ኃይሎች የወሰዷቸው እርምጃዎች የአሸባሪ ቡድኖቹን መረብ ከማናጋቱ በተጨማሪ ቢያንስ አንድ የታቀደ ጥቃት ማክሸፍ ችሏል የሚል ነው። የሕዝብ አስተያየት መለኪያዎችም አብዛኞቹ የፈረንሳይ ዜጎች ሕገ መንግሥታዊ ለውጡን እንደሚደግፉ ይጠቁማሉ።
ወደ መጨረሻው የትንታኔ ርዕስ እናልፋለን። ፕሬዚዳንት ባራክ ኦባማ የዛሬ 9 ዓመት የዩናይትድ ስቴትስ ፕሬዚዳንት የመሆን ምኞታቸውን በገለጡበት ስፕሪንግፊልድ ኢሊኖይ ተመልሰው የክፍለ ሀገሩ ሴናተር ሆነው ባገለገሉበት ምክር ቤት ትናንት ንግግር አድርገዋል። የቪኦኤ ጋዜጠኛ ኬን ፋራቦ እንደዘገበው ለሙያቸው ልዩ ትርጉም በሰጠውና ታሪካዊ በሆነ ስፍራ ያደረጉትን ንግግር የመጀመሪያ ረድፍ ላይ ሆነው ያደመጡ በመንቀፍና በመደገፍ መካከል ያለ የተደበላለቀ ስሜት ቸረውታል። ትዝታ በላቸው ታቀርበዋለች።
ፕሬዚደንት ኦባማ ለዘመናት ዕድሜ በጠገበውና እንደ አውሮፓ አቆጣጠር በ1858 ዓ ም እውቁ የአሜሪካ ፕሬዚደንት አብርሃም ሊንከን ዝነኛውን ሃውስ ዲቫይደድ ማለትም የተከፋፈለ ቤት የሚለውን ንግግራቸውን ባደረጉበት በኢሊኖይ ምክር ቤት ነው ትላንት ንግግር ያደረጉት። ኦባማ ከዘጠኝ ዓመት በፊት ንግግር ካደረጉበት ቤተ መንግሥት አቅራቢያ ታዲያ አባትና ልጅ በጋራ የሚጋሩት ፕሬሪ አርካይቭስ የተሰኘ የመጻሕፍት መሸጫ መደብር አለ። ሮብ ፖል አባት፣ ጆን ፖል ልጅ ናቸው። የፕሬዝደንት ኦባማ ስራ ግምገማቸው ግን ለየቅል ነው።
He certainly has done as many admirable things as any of the presidents that I've been lucky enough to have lived through.
በእርግጥ ባስተዳደራቸው ስር እንደኖርኩ ብዙ ፕሬዝደንቶች ሁሉ ፕሬዝደንት ኦባማ ብዙ የሚደነቁ ነገሮችን ለሀገሪቱ አበርክተዋል።
Me personally, I'm ready for him to move on.
በኔ በኩል ግን ኦባማ ወደ ሌላ ስራ ለመዛወሩ ተዘጋጅታቸዋል።
እንደ አውሮፓ አቆጣጠር በ2007 ዓመተ ምህረት በየካቲት ወር ነበር ኦባማ በስፕሪንግፊልድ ከተማ በፕሬሪ መጻሕፍት መሸጫ መደብር ፊት ለፊት ወደ ዋይት ጉዞ መጀመራቸውን ያበሰሩት። ሮብ ፖል ያስታውሳሉ።
Oh, pretty electric. We had 10 to 15,000 people just across the street here on the old state capitol lawn.
ኮረንቲ ነበር ንግግራቸው። ዚህኛ አጋ መደብርና በኢሊኖይ ቤተ መንግስት ፊት ለፊት ከ10 እስከ 15 ሺህ ህዝብ ነበር ቆሞ ያደመጣቸው።
ትላንት ፕሬዝደንት ኦባማ ወደ ስፕሪንግፊልድ ሲመለሱ ግን ብዙዎቹ ኦባማ የገባቸው ቃል ኪዳኖች ስላልተፈጸሙ ያ የንዝረት ስሜት እንደሌለ ልጅዮ ፖል ሮብ ይናገራል።
To paraphrase another Obama voter, everyone was still waiting for the change.
ሁሉም ሰው ቢጠበቅ የማይመጣ የሚመስለውን ለውጥ እየተጠባበቀ ነው። ለውጥ ነበር ቃል የገቡልን ኦባማ።
የኢሊኖይ ስፕሪንግፊልድ ዩኒቨርሲቲ መምህር ኬንት ፊድፌልድ በኦባማ አስተዳደር ዘመን የአሜሪካ ፖለቲካ የቀድሞ መልኩን አልያዘም ይላሉ።
It is clear that the era that he is in has a lot of partisan rancor, that there is not a lot of
Obama ያስተዳደሩበት ዘመን ከድርድር ይልቅ በወገን ተለይቶ መናቆር የነገሰበት ነው። በዚህ ሁኔታ ለውጥ እንዴት ሊመጣ ይችላል?
ትላንት ፕሬዝደንት ኦባማ ንግግር ባደረጉበት በኢሊኖይ ምክር ቤት ራሱ ለክፍለ ሀገሩ የሚሆን ባጀት በማጽደቅ ጉዳይ በሪፐብሊካንና በዴሞክራት ምክር ቤት አባላት መካከል ከፍተኛ መናቆር ነበር። ኦባማ ይህን አስመልክተው ተናግረዋል።
And in a big complicated democracy like ours, if we can't compromise, by definition, we can't govern ourselves.
ትልቅና ውስብስብ በሆነው እና በአይነቱ ዲሞክራሲያዊ አስተዳደር ከኔ ልክ እንስማማ ካልተባባል ራሳችን ማስተዳደር አንችልም።
የኢሊኖይ ስፕሪንግፊልድ ዩኒቨርሲቲ መምህር ኬንት ፌድፊልድ ግን የፕሬዝዳንት ኦባማ አስተዳደር የሥራ ውጤት ተወደደም ተጠላ ዘመናቸው ሊጠናቀቅ ነው። ወደ ኢሊኖይ ለንግግር የሄዱትም መጪውን ጊዜ ለመፈተሽ ሳይሆን አይቀርም ይላሉ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። አሁን እዚች ግድም የሙዚቃ አረፍት እናደርግና ወደ ሁለተኛው አጋማሽ እናልፋለን። ድምፃዊው ጎሳዬ ተስፋዬ ነው። አለቃዬ ይሰኛል ርዕሱ። እናመሰግናለን አድማጮች። ከምሽቱ 3 ሰዓት ተኩል ሆኗል። አሁን በኢትዮጵያና አካባቢዋ የምሽቱን ዋና ዋና ዜና ለማስተዋወስ የታንዛኒያ ፖሊስ ቁጥራቸው 44 የሚሆኑና ህገወጥ የተባሉ የኢትዮጵያ ፍልሰተኞችን በቁጥጥር ስር መዋሉን አስታውቋል። ፍልሰተኞቹ የተያዙት በሰሜን ምስራቅ የአገሪቱ ግዛት ታንጋ በመባል የሚጠራ ስፍራ ሲሆን በቁጥጥር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት አላማቸው ወደ አገሪቱ ዋና ከተማ ዳር ሰላም ማምራት ነበር። ባለፈው የአውሮፓ 2015 ዓመተ ምህረት ለደረሱት የተፈጥሮ አደጋዎችና የአየር ንብረት ለውጥና የኤልኒኞ ክስተት አስተዋጽኦ ማበርከታቸውን የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት አስታውቋል። ክስተቱ በድርቆች በጎርፎችና ሌሎችም ከአየር ጠባይ ጋር የተያዙ በዓለም ዙሪያ በደረሱ አደጋዎች መስፋት ብዛትና ብርታት ላይ ጫና ማሳደሩን ሪፖርቱ አመልክቷል። ሩዋንዳ ቡሩንዲ ውስጥ ያለውን እንቅስቃሴ በማኮላሸት ተግባር ይሳተፋል ስትል ዩናይትድ ስቴትስ ያቀረበችው ክስ እኛን ነጻ ያወጣል ትላለች። ሩዋንዳ የሚገኙ የቡሩንዲ ስደተኞች የቡሩንዲ መንግስት እንዲወጉ ለትጥቅ ትግል ስለመመልመላቸው ተጨባጭ መረጃዎች አሉን ያሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ኃላፊ ሊንዳ ቶማስ ግሪንፊልድ ነበሩ። የዚምባብዌ መንግስት በአገሪቱ የገባውን ረሃብ ለማስታገስ $1.5 ቢሊዮን የሚሆን የዓለም አቀፍ ረድኤት ጠይቋል። ሆኖም አንዳንድ የአገሪቱ ክፍሎች የኤልኒኞ የአየር ለውጥ ባስከተለው ድርቅ እየተጎዱ መሆናቸው ይታወቃል። ብራዚል የዚካ ቫይረስን በአንድ ዓመት ጊዜ ለማጥፋት የሚረዳ ክትባት ለማዘጋጀት የሚያስችል ኮንትራት ከአንድ የዩናይትድ ስቴትስ ዩኒቨርሲቲ ጋር ተፈራረመች። ዩኒቨርሲቲው ዩኒቨርሲቲ ኦፍ ቴክሳስ ይባላል። የብራዚሉ ኤቫንድሮ ቻንግስ ኢንስቲትዩት ጋር በመተባበር ነው። እናም ብራዚል $1.9 ሚሊዮን ለዚህ ተግባር እንደምትመድብ ታውቋል። አርዕስተ ዜናው አበቃ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የዋና ዋና ዜናዎችን ርዕሶች አድመጥን። አዲሱን አመሰግናለሁ። አሁን ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። የኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ በሚል ርዕስ በጻፉት መጽሐፍ ዙሪያ ደራሲውን ዶክተር መረራ ጉዲናን አነጋግረናቸው እንደነበር ይታወሳል። እንደ ደራሲ ሁሉ በኢትዮጵያ ወቅታዊ ፖለቲካ ንቁ ተሳታፊ ከሆኑትና የቀድሞው የአንድነት የዲሞክራሲና ፍትህ ፓርቲ አመራር አባል የነበሩትን እንዲሁም ከ2006 ዓ ም በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ መቀመጫ ይዘው የቆዩትን አቶ ግርማ ሰይፉን በዚሁ መጽሐፍ ይዘት ዙሪያ መለስካቸው አማሃ አነጋግሯቸዋል። ውይይቱ ይቀጥላል።
በመጀመሪያ ለአቶ ግርማ ሰይፉ የሰነዘርኩላቸው ጥያቄ በመጽሐፉ ከቀረቡት ሀሳቦች መካከል ከደራሲው ጋር የሚያስማሟችሁ የትኞቹ ናቸው የሚል ነበረ።
አሁን የኢትዮጵያ ውስጥ ያሉ የታሪክ እውነታዎች አሉ። እነዚህ የታሪክ እውነታዎች የምንጣላባቸው መሆን የለባቸውም የሚል አቋም አለው እና ይህንን ደግፋለሁ። ለምሳሌ ሚኒልክን የሚደግፍ ሊኖር ይችላል፣ የሚቃወም ሊኖር ይችላል። ይህ ሁሉ መብቱ ሊሆን ይገባል። ዋቆ ጉታን የሚደግፍ ሊኖር ይችላል፣ የሚቃወም ሊኖር ይችላል። ይሄ መብት ነው መሆን ያለበት እንጂ ይህንን መሰረት አድርገን ጥል ምንም አይጠቅምም። እና እነዚህን ታሪኮች የመጣያ መሰረት የምናደርግ ከሆነ በቃ ትርፍ ጊዜ ያለን ጊዜያችንን በዚህ ለማባከን የቆረጥን ሰዎች መሆን አለብን። ግን ሁሉም ሰው የራሱን መከራከሪያ ሀሳብ ማቅረብ ይችላል። ለምሳሌ እኔ ምኒልክን ስደግፍ በቃ ምኒልክ ይችን ሀገር አሁን ባለችው ሁኔታ ሰርተዋል፣ ማመስገን አለብን ብለን ልንከራከር እንችላለን። አይ ይቀራቸው ነበር ማለት ደግሞ ሌላ ነገር ነው። ይቀራቸው ነበር፣ አስመራ ሄደው እዛ ከግብፅም የተወሰነ መሬት ማምጣት ነበረባቸው ካሉ ደግሞ ሌላ ነገር ነው። ከኬንያም ወረድ ብለው ቦረናን ወደዚህ ማምጣት ነበረባቸው ብሎ የሚጠይቅ ሰው ሊኖር ይችላል። አይ አይደለም፣ መስፋፋታቸው አያስፈልግም ነበረ፣ እኛንም እንዳለን ቢተውን እዛው ሸዋ መቆየት አለባቸው የሚልም ሁሉም እንደ እንትን አድርጎ፣ ግን አንድ የደረስንበት ነጥብ አለ። በቃ ይቺ ኢትዮጵያ የምትባል አንድ ካርታ ተሰርቷል። አሁን ይህንን ካርታ መቼም ስልጣኔ አይደለም ማሳነስ፣ ከዚህ ለማሳነስ መስራት ስልጣኔ አይመስለኝም። ግን ትልቅ ቢያደርጉት ጥሩ ነበር ብሎ ሀሳብ ማቅረብ ጥሩ ነው። እነዚህ አይነት ነጥቦች ላይ ያነሳቸው ነገሮች ጥሩ ናቸው ብዬ አስባለሁ።
ዶክተር መረራ በዚህ መጽሐፋቸው ካሰፈሯቸው ሀሳቦች መካከል ያስማማናል ያሉት ሌላው ሀሳብ ደግሞ
ሌላው መካከለኛ መንገድ ላይ መገናኘት አለብን። በመርህ ደረጃ መካከል የሚባል መስመር ተገናኝተን በጋራ በዚች ሀገር ላይ ኢትዮጵያ በምትባል ሀገር ኮንቴክስት ልንነጋገር ይገባል ይላል። እኔ መረራ ከሌሎቹ በተለየ ሁኔታ ብዙ ነገሮቹ ሲገልጽ ኢቨን ኢትዮጵያ ብሎ የመግለጽ አቅም አለው። ብዙዎቹ የኦሮሞ እንትኖችን ብታይ ኢትዮጵያ ብሎ ለመናገር ሁሉ ይዘገናቸዋል። የኦሮሞ ብቻ አይደለም፣ ሌሎቹም የብሔር እንትኖች ኢትዮጵያ ለማለት ያማቸዋል። ስለዚህ ከዚህ በሽታቸው መገላገል አለባቸው። ለምሳሌ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት የሚባል ሚኒስትር ሆነው ኢትዮጵያ የሚባል ቃል በተቻለ መጠን ላለመጠቀም የሚጥሩ አሉ። ይሄ ሟቹ ጠቅላይ ሚኒስትርንም ይጨምራል። ሀገራችን ማምነው እንጂ የሚሉት እኮ ኢትዮጵያ የሚል ቃል አይጠሩ ለመጥራት በቃ ይደክማቸዋል። እና ይሄ በሽታ ይመስለኛል።
እስቲ የማይስማሙባቸው እርስ እንግዲህ የሚስማሙባቸውን ዋና ዋና ነገሮች የነገሩ ይመስለኛል። በመጽሐፍ ውስጥ የማይስማሙባቸው ጠንካራ ተቃውሞ አለኝ የሚሏቸው ሀሳቦች ምንድን ናቸው?
አንደኛ አሁን ለምሳሌ ስለምንጽፈው ነገር ይሄ ነገር ጥሩ ነው ብለን ስናስብ አንተም የዛ አካል መሆን አንተም ተምሳሌት ሆነ ራስን ማሳየት አለብህ፣ በተግባር ማሳየት አለብህ ራስን። ለምሳሌ ዶክተር መራራ የቡዳ ፖለቲካ ብሎ ያስቀመጠውን ነገር እኔ ምሳሌነቱን ወድጀዋለሁ። ለምንድን ነው የምናሳብበው? እገሌ 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 እያለን የምናሳብበው ነገር በኢትዮጵያ ፖለቲካ ውስጥ ደንቃራ ሆኗል የሚለው ነገር ጥሩ ነው። ግን የቡዳ ፖለቲካ ውስጥ ግን እሱም አለበት፣ በሁሉም መስመር ውስጥ አለበት። ከማላከክ አልፎ እርምጃ በመውሰድ ውስጥ የለበትም። ለምሳሌ ስለ ሀገራዊ እርቅ፣ ስለ እንደዚህ አይነት ነገሮችም ሲነሳ ሀገራዊ እርቅ ማለት እሱ መይዞን ሆኖ ያጠፋቸውን ጥፋቶች በግልጽ ተናግሮ ይቅርታ መጠየቅ አለበት። ኢህአፓም ይህን ማድረግ አለበት፣ መይሶንም ህወሓትም ይህንን ማድረግ አለባቸው። አሁን ለምሳሌ ሀገራዊ እርቅ አያስፈልግም የሚል አቋም ያለው በዛ ጊዜ ከነበሩት ውስጥ ህወሓት ነው። ከህወሓት ቀጥለው የነበሩት የህወሓት ቡድኖች የአድጎች ምንድን ነው ሀገራዊ እርቅ ብለው ማላገጥ ያዙት እነሱ ናቸው። እነሱ እንዲነካ የማይፈልጉት ነገር ስላለ ነው።
ሌላው አቶ ግርማ ከመጽሐፉ አልወደድኩትም ያሉት ሀሳብ ዶክተር መረራ የኢትዮጵያዊነት የምስክር ወረቀት የሚሰጡ ፖለቲከኞች አሉ የሚለውን ነው ይላሉ።
በቃ አብረን ልንሰራ ከሆነ ኢትዮጵያ በምትባል ጉዳይ መስማማት አለብን። ግን በተሳሳተ መንገድ እነዚህ ነገሮች የሚተረጉማቸው የኢትዮጵያዊነት ሰርተፊኬት የሚሰጡ የሚላቸው ሰዎች አሉ። እኔ አሁን ለምሳሌ የኢትዮጵያ ብሔርተኛ ነኝ ብዬ አስባለሁ። ግን ለማንም ሰው ሰርተፊኬት አንተ ኢትዮጵያዊ ለመሆን ሰርተፊኬት ልስጥህ ብዬ በሀሳቤ መጥቶ አያውቅም። ሌላም የለም እና የኢትዮጵያዊ ሰርተፊኬት የሚሰጥ አካል ያለ አስመስሎ መፈረጅ ትክክል አይደለም ብዬ አስባለሁ። እኔ ኦሮሞ ነኝ ለምሳሌ፣ ግን የኦሮሞ ሰርተፊኬት እነሱ ጋር ሄጄ መውሰድ ያለብኝ እስኪመስለኝ ድረስ ኦሮሞ አይደለም የኦሮሞ ህዝብ ጠላት ምናምን ያለ ሁሉ የሚዘልፍ ሰው ይኖራል። ስለዚህ ኢትዮጵያዊነትም ሰርተፊኬት የሚሰጥ የለም፣ የብሔርም ሰርተፊኬት የሚሰጥ ሰው መኖር የለበትም።
ዶክተር መረራን ጠየቂያቸው ይህን ጉዳይ ሲመልሱልኝ ይህን ለማለት ስፈልግ እገሌ አማራ ነው እገሌ ምናምን እንደዚህ ማለት ሳይሆን በአሁኑ ጊዜ በኢትዮጵያ ውስጥ ያለው የቅራኔ ማጠንጠኛው ዛቢያው የዘር ፖለቲካ ነው ወይንም የብሔረሰብ ፖለቲካ ነው። ስለዚህ ይህን ደግሞ የሚመሩት ልሂቃን ናቸው። ወደድንም ጠላንም ደግሞ እነዚህ ልሂቃን ከአማራው ወይንም ከኦሮሞ የመጡ የሚበዙ ስለሆኑ የሀገሪቱንም እድል ሊወስዱ የሚችሉ ስለሆኑ በዚህ አኳያ ነው ያየሁት ነው የሚሉት እሳቸው።
እኮ እንደሱ ከሆነ እኮ እኛ እኮ አማራ አይደለንማ። እኛ እኮ የሀገር እድል ዕጣ ልንወስን እንችላለን ብለን አንድነት ውስጥ ያለን ሰዎች እኛ አማራዎች አይደለንም፣ ኦሮሞ ነን። በኢትዮጵያዊ ኮንቴክስት ነው እንጂ እየሰራን ያለ ነው የአማራ ሊቅ ተብዬ አይደለን። አሁን እየሰራ ነው። በጣም ነው ያናደኝ አሁን የአማራ ሊቅ ብባል እና ብዙውን ሰው ያናድዳል። እንዴት ነው የአማራ ሊቅ የሚባለው? ማን ነው? በላይ አማራ ነው? አንድነት መሪ ሆኖ የተመረጠው በላይ ጉራጌ ነው። ስለዚህ እኛ ሰፈር የብሔርን ፍተሻ አልነበረም። ማን ይችላል ነው? አማራም ከቻለ ለአማራ ይሰጣል። ግዛቸው አማራ ነው፣ ግዛቸው ኃላፊነት ወስዶ ያውቃል። ብርቱካን አማራ አልነበረችም። ስለዚህ እኛ ጋር የሚችል ሰው ነው እንጂ የሚፈለገው በአማራ ልሂቅነት አይደለም። ይሄ ሲሪየስ እንደውም ትልቁ ችግር ፍረጃው ከ1960ዎቹ ተከትሎ መጥቶ እስከዛሬ ድረስ ያለቀቀ ነው። በቃ የዚህ የአናሊሲስ ፍሬምወርክ የሚባለው የትንተናው ማዕቀፍ የ1960ዎቹ ነው። ምክንያቱም እንግዲህ ኃይለ ሥላሴ አማራ ናቸው ተብሎ ነው አናሊሲስ የነበረው። አሁንም ሁሉም ሰው ስልጣን ሲይዝ መንግስቱ ኃይለማርያም አማራ ነው፣ እንግዲህ እኛም አማራ ነን፣ ሁሉም አማራ ነው እንግዲህ ኦሮሞ ካልሆነ ማለት ነው። እንግዲህ ተፈሪ በንቲም ስልጣን ሲይዝ አማራ ሊባል ነው፣ ዶክተር ነጋሶም ስልጣን ሲይዙ አማራ ነው የሚባሉት፣ ምክንያቱም የዛኛው ማዕቀፍ ውስጥ ካልገቡ ማለት ነው። እና ትክክል አይደለም። በቃ እንደውም የኦሮሞ ልሂቃን የኦሮሞን ጉዳይ በማጦዝ ሚና አላቸው። ምንም ጥርጥር የሌለው ነገር የኦሮሞ ልሂቃን ሀሳባቸውን በኢትዮጵያ ኮንቴክስት እንዲቃኙት መጠየቅ አንድ ነገር ነው። የአማራ ልሂቃን የሚባሉም ካሉ አሁን ለምሳሌ አሁን እየተፈጠረ ያለ የአማራ ነጻ አውጪ ምናምን የሚሉት አለ አይደለ? እነሱ የሰሩ ያሉት ነገር ካለ እነሱ በዛው ማዕቀፋቸው መጠየቅ አለባቸው። ከዛ ውጭ ግን በኢትዮጵያ ማዕቀፍ እየሰራ ያለን ሰዎች ግን በኢትዮጵያ ማዕቀፍ ነው ልንጠየቅ የምንገባው። ከዛ በተረፈ ደግሞ የብሔር ሰርተፊኬት ደግሞ የሚሰጠን ሰው አንፈልግም። አማራ የሆንን አማራነታችንን እናውቃለን። እኔ ኦሮሞነቴን ጥዬ አይደለም ኢትዮጵያዊነትን የተቀበልኩት። በቃ ኦሮሞነቴ ማን የሚከለክለኝ ነገር የለም። የሚገርመኝ እኮ ኢትዮጵያዊነቴን መቀየር እችላለሁ እኮ። እኔ አሁን አሜሪካዊ መሆን እችላለሁ፣ ግን ኦሮሞነት መቀየር አትችልም። አሜሪካዊ ስትሆን ኦሮሞነትን ልትቀይር አትችልም። አሜሪካዊ ግን መሆን እችላለሁ። ኢትዮጵያዊነት ልቀይር ትችላለህ፣ ግን በምርጫ እኔ አሁን ኢትዮጵያዊ ነኝ። ስለዚህ በኢትዮጵያዊነት ነው ዲፋይን መደረግ ያለብኝ። የማልቀይረውን ነገር ማነህ ምንድነህ እያልኩ ልጠየቅ አይገባኝም። ለምን በዚህ አትደራጅምም ልባል አይገባኝም። አልደራጅም፣ ምክንያቱም እኔ በዘር ለማሰብ አልችልም።
በጣም አመሰግናለሁ። ትግሩ
እኔም አመሰግናለሁ።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። አሁን ባህልና ማህበረሰብ። ቤተልሔም አበራ ግሮንበርግ ትባላለች። በነገራችን ላይ ቅድም ስሟን አልጠቀስንም ነበር፣ ይቅርታ። በዚህ በዩናይትድ ስቴትስ ሰሜን ዳኮታ ክፍለ ግዛት የፋርጎ ከተማ ነዋሪ የሆነችው ቤተልሔም በቅርቡ በእንግሊዝኛው የደረሰችውን የሕፃናት መጽሐፍ ለህትመት አብቅታለች። የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ወዲህ ወደ ዋሽንግተን ብቅ ባለችበት በያዝነው ሳምንት መጀመሪያ ወደ ስቱዲዮ ጋብዞ ሲያበቃ በመጽሐፉና በተለያዩ የተዛማች የሆኑ ታሪኮች ዙሪያ አወያይቷታል። የመጀመሪያው ክፍል ነው።
ቤተልሔም አበራ ግሮንበርግ አልፋቤት ቴክስ አ ጆርኒ ዴስቲኔሽን ኢትዮጵያ የሚል በግርድፍ ትርጉሙ ፊደላት መንገድ ጀምረዋል መድረሻቸውም ኢትዮጵያ ነው የሚል አይነት የፎቶግራፍና የኢትዮጵያን ታሪኮች የሚወራ መጽሐፍ ነው አሳትመሽ ለንባብ ያበቃሽው። እስኪ ስለ መጽሐፍሽ ንገሪን። ምንድን ነው የዚህ መጽሐፍ ይዘት?
እሺ፣ በደስታ። እንዳልከው ወደ አማርኛ ስንተረጉመው አርዕስቱ የእንግሊዝኛ ፊደሎች ወደ ኢትዮጵያ ጉዞ ያደርጋሉ ነው የሚለው። የእንግሊዝኛ ፊደሎች ልጆችን ማንበብና መጽሐፍ ከማስተማር እረፍት ወስደው ጉብኝት ማድረግ ፈለጉ እና የት አገርን ጎብኝ፣ ምን ቋንቋንን ጎብኝ ብለው ሲያስቡ እኛ ከተወለድን ወደ 600 ዓመት ነው ያለን እና ከዛ በፊት ያሉ የጥንት ረጅም እድሜ ያላቸው ልዩ የሆኑ ፊደሎችን እንፈልግ ሲሉ ኢትዮጵያ ጋር ደረሱ። በዛ የኢትዮጵያ አንደኛው ቋንቋ አማርኛ ፊደሎች ይቀበሏቸውና መስተንግዶ ያደርጉላቸዋል። አማርኛ ለኔ ለትምህርት ብርሃን መስኮቶች ነበሩ። ምክንያቱም በእነሱ ነው ማንበብና መጻፍ የቻልኩት።
የራስሽንም ልጅነት የሚመለከት ይመስላል። ሁለቱን ቋንቋዎች ሁለቱን ባህሎች የሚያያዝ የሚመስል ለልጆች ለታዳጊ ሕጻናት የተጻፈ መጽሐፍ ነው የጻፍሽው። ታሪኮቹ የእንግሊዝኛ ፊደሎች ጉዞ አደረጉ እንዳልሽው፣ በተረት በቀልዳ ቀልድ ለዛ ታሪኮች ማውራት ፎቶግራፎች ተያይዘው የሚቀርቡበት መጽሐፍ ነው የጻፍሽው። እስኪ ወደ ውስጥ ገባ ብለን ይህም መጽሐፍ ላላዩ አንዳንድ ነገሮችን እናንሳ። ከመጽሐፉ ሽፋን ላይ ይሄ በጣም ጠንካራ ክርታስ ያለው የቡና ጠረጴዛ የሚባለው አይነት መጽሐፍ ነው የምናወራው። ፊደል ኤንድ አልፋቤት፣ አልፋቤት ኤንድ ፊደል እያለ የአማርኛና የእንግሊዝኛን ፊደሎች ይጠራል። የመጀመሪያው ገጽ ላይ ስንመለከት ወደ ኢትዮጵያ የሚያመለክተው ጉዞ 12391.6 ማይልስ ይላል። ወደ ቤት መመለስ ከሆነ ግን 0 ማይልስ ብቻ ይላል። ምን ማለት ነው ይሄ?
በጣም ጥሩ ማስተዋል ነው ያደረከው አሉላ። እዚህ ጋር እንግዲህ አሜሪካ ውስጥ ፋርጎ የሚባል ከተማ ነው የምንኖረው። ልጆቼን እያሰብኩኝ ነው። ፊደሎቹ ከዛ ሀገር ከቤታቸው ሲነሱ እስከ አዲስ አበባ ድረስ አክቹሊ ስናሰላው ይህን ያህል ማይልስ ነው የሚወስድባቸው ጉዞ እና ወደዛ ሲሄዱ ማለት ነው።
እንግዲህ ያን ጉዞ እንጀምር ነው ብለው ነው ገና ከመጀመሪያው ገጽ ላይ የሚናገሩት ፊደሎቹ። እና ጉዞ ተጀመረ ይላል። በግራ በኩል ብራና ላይ የተጻፉ የሚመስሉ ጥንታዊ አጻጻፍ የተከተለ የአማርኛ ጽሑፍ በፎቶግራፍ እናያለን። ማስታወሻነቱን ለልጆች ያደረግሽ ይመስላል። የኔ ቀስተ ደመናዎች ይላል። እንግሊዝኛውን በአማርኛ እያረኩ ነው። የሶስት ልጆች ስም ያለው ጆሹዋ፣ ገብርኤል ና ናትናኤል ሶስቱ ልጆች ናቸው።
ትክክል ነው።
እና መታሰቢያ ያደረግሽው ለእነሱ ነው?
አዎ፣ ምክንያቱም ይህንን መጽሐፍ ጽፍ ያነሳሳኝ ልጆቼን እዚህ አሜሪካን ሀገር ስላሳደግኳቸው፣ እኛ ደግሞ መጽሐፍ ማንበብ እንወድ ነበረ እና ማታ ማታ ለልጆቻችን ሁልጊዜ እናነብላቸው ነበረ። ወደ ላይብረሪ ሄደን የተለያዩ መጽሐፍ የዌስት አፍሪካ፣ የቻይና፣ የተለያዩ አገር ባህል መጽሐፍ እናነብላቸው ነበረ እና ስለ ኢትዮጵያ የተጻፈ የኢትዮጵያን ዘይቤ አኗኗር የሚናገር መጽሐፍ እዚህ ሀገር ላይብረሪ ውስጥ አላገኘንም። ስለዚህ እኔ ለልጆቼ መጽሐፉን ካነበብን በኋላ ያደኩበትን ትንሽ ታሪኮች ቀንጭብ እያረኩኝ እንደ ተረት እነግራቸው ነበረ እና ያንን በጣም ይወዱት ነበረ። ቄስ ትምህርት ቤት እንዴት እንደተማርኩኝ፣ ሱቅ ስንላክ እንዴት እንደምንሄድ፣ አንድ መስኮት ያለው የገበያ አዳራሽ። እንግዲህ እዚህ ሀገር ገበያ አዳራሾች በጣም ትልልቅ ናቸው፣ ግን እዚህ እንዴት የሱቁ ሻጭ በደንብ ሰዎችን እንደሚያውቅ፣ ጎረቤቶቹን፣ ሂሳቡን እንደሚያሰላ ሁሉ በጣም ያስደንቃል። እቃዎቹን እንዴት እንደሚያውቃቸው ይኑረው አይኑረው እና ይሄ ሁሉ ነገሮች እዚህ ሀገር ኮምፒውተራይዝድ ሆነው የሚነገሩ ናቸው። ስለዚህ ለልጆቹ እንደዚህ አይነት ኑሮ እንደምንኖር ስለ ደስታ ከረቤላ ያደኩበት ነገር ነው ስነግራቸው በጣም ደስ ይላቸዋል። ይዚያቸው ሲሄድ እንኳን የታለ ደስታ ከረቤላ ሃፒ ካንዲ የታለ ይሉ ነበርና መጽሐፉን ለምን እንደዚህ ካስደሰታቸው ሌሎችም የኢትዮጵያ ልጆች ኦሪጅናቸው ኢትዮጵያ የሆነ የተለያዩ አገር ውስጥ ያሉ ልጆች ይህንን አይነት ታሪኮች ብጽፍና ላይብረሪ ውስጥ ቤተ መጽሐፍት ውስጥ ይቅርታ ባስገባ ሌሎች ልጆችም ሊደሰቱበትና ሊጠቀሙበት ይችላሉ። በተቻለ ደግሞ ከኢትዮጵያ የመጡ ልጆች ኩራት እንዲኖራቸው በፎቶግራፍ እንዳልከው የተደገፈ ስለሆነ ፎቶግራፎቹ ደግሞ የኢትዮጵያን ውበት ለማሳየት በጣም ቆንጆ ተደርገው እየተሰሩ ናቸው። እኛ ያነሳናቸው ፎቶግራፎች ሌሎች ሰዎች የሰበሰቡት ፎቶግራፎች ስለዚህ ነው።
በጣም ግሩም ነው። ለልጆችሽ በምትነግሪው ተረቶች ምንሻነት የወላጆቻቸውን ታሪክ የሀገራቸውን ታሪክ እንዲያውቁ ጥሩ መማሪያ ይሆናል የሚል ሀሳብ ነው ምንሻሽ። ጉዞ ተጀመረ ካለ በኋላ እዚህ ላይ ታሪክ ይናገራል። በጣም ብርሃን ያለው ደማቅ የመስከረም ቀን ነበረ። የእንግሊዝኛ አልፋቤቶች ተሰባሰቡ። በግርድፍ ወደ አማርኛ በፍጥነት እየመለስኩ ነው። ሰማያዊውን ባህር ቀስፈን ተመልክተን አንዳንድ ነገሮችን እንወቅ እንፈትሽ ይላሉ እና የተለየ ጽሑፍ ያለበት ሀገር የትኛው ነው ብለው መጠየቅ ጀመሩ እያልሽ ቅድም የነገርሽን ታሪክ ይተርካል የመጀመሪያው። ይሄ እንግዲህ ጉዞው ተጀመረ የሚለው ላይ ነው። ሁለተኛውን ገጽ ስንከፍት የእንግሊዝኛ የመጀመሪያ ፊደል እናያለን ኤ። ከዛ ጀምሮ ወደ አማርኛ ነው ቀጥታ የሚሄደው እና AUEAEO ነው የሚያሳየን። ታሪክ እንዲተርክ አድርገሽ ኤ ኤርፖርት አውሮፕላን ጣቢያና አውሮፕላንን ነው የሚተርከው። እስኪ ያስረጅን በልጆች መንፈስ ምንድን ነው እንዲያመጣ እንዲከስትላቸው የፈለግሽው?
እንዲከስትላቸው የፈለግኩት ያደግኩበትን የኢትዮጵያን ሰዎች ትህትና፣ ባህል፣ ያኗኗሩ ዘይቤ የመጣሁበት አገር ኢትዮጵያ በመወለዴ በጣም ነው ደስ የሚለኝ። የመጣሁባቸው ሰዎች ፎቅ ባይኖራቸው የተትረፈረፈ ሀብት ባይኖራቸው ግን በጣም የልብና ጸጋ አላቸው። የልባቸው የዋህነት፣ ደግነት፣ በመንገድ ላይ ስትደናቀፍ አይዞሽ እኔን የሚሉ፣ በሀሳብ የሚረዱ፣ ሁልጊዜ በጎንህ የሚኖሩ፣ ስትቸገር ማህበረሰቡ አንድ ላይ ሆኖ የሚደርስልህ በጣም ፍቅር ያለው እና እኔ ደግሞ ቤተሰቦቼ በእምነት ኮትኩተው በፍቅር አላብሰው በተስፋ አጎልብተው ስላሳደጉኝ በጣም ደስ ይለኛል እና ያንን ስፒሪት መንፈስ ነው ለልጆቼም ለሌሎችም ሰዎች ለአዋቂዎችም ለልጆችም እንዲተላለፍ ያደረግኩት እና ሰዎች አንብበው ከሰጡኝ አስተያየቶች ያንን ነው ያገኙልኝ። ለእኔም በጣም ደስ ብላቸው ኢትዮጵያውያኖችም በጣም እናመሰግንሻለን፣ ታሪካችንን አኗኗራችንን እንደዚህ ስላስቀመጥሽልን፣ ልጆቻችንም እንዲያዩት ስላደረግሽልን፣ የውጭ ሀገር ዜጋዎችም በጣም ውስጥ ስላስገባሽን፣ ምክንያቱም የአገር ያንተ ባህል ሲሆን ስታውቀው ስለ አንተ ስትጽፍ እነሱም አብረው በዛ ውስጥ ተጓዙና ያን ነገር ስለገባቸው በጣም ደስ አለኝ እና የፈለግኩትን ውጤት ነው ከመጽሐፉ ሰዎች ያገኙልኝ።
ቅድም የገለሽውን ትህትናና መስተንግዶ የኢትዮጵያ አየር መንገድ አውሮፕላንና በፈገግታ የደመቀ አገር ባህል ልብስና የደንብ ልብሳቸውን የለበሱ ፓይለቶችና አስተናጋጆች ናቸው የሚታዩት ያን ተንግዶ እንዲያንጸባርቅልሽ ነው ይሄን የመረጥሽ?
በጣም አዎ። የመጀመሪያው ፔጅ ኤ ኢስ ፎር ኤርፕሌን፣ ኤርፕሌን ደግሞ አውሮፕላን እንዴት እንደሚነበብ አድርጌ ያንን ኤግዛክትሊ አንተ እንዳልከው ነው የፈለኩት። በጣም
ውይይቱ አላለቀም እንግዶች አድማጮቻችን፣ ሳምንት ይመለሳል።
ወደ ምሽቱ የመጨረሻ ቅንብር እናልፋለን። ሳይንስ ቴክኖሎጂና የተፈጥሮ አካባቢ። መንግሥት ሁሉም ኢትዮጵያዊ ጤናማ አካባቢ እንዲኖረው የመጣር ኃላፊነት እንዳለበት፣ ማንኛውም የኢኮኖሚ ልማት እርምጃ የአካባቢን ደህንነት እንዳያናጋ የሕዝብን የአካባቢ ደህንነት የሚመለከት ፖሊሲና ፕሮግራም በሚነደፍበትና ሥራ ላይ በሚውልበት ጊዜም የሚመለከተው ሕዝብ ሁሉ ሐሳቡን እንዲገልጽ እንዲሁም መንግሥትና ዜጎች አካባቢያቸውን የመንከባከብ ግዴታ እንዳለባቸው የኢትዮጵያ ሕገ መንግሥት በአንቀጽ 92 ይደነግጋል። የከተሞች መቆርቆርና መስፋት ከተፈጥሮ አካባቢ ደህንነትና ከሰው አኗኗር ጋር ያላቸውን ግንኙነትና ጫና የሚዳስስ ውይይት በዚህ ዝግጅት እየተስተናገደ ነው። የፕሮግራሙ አዘጋጅ ሰሎሞን አባተ በጠቅላይ ሚኒስትር ጽሕፈት ቤት የአካባቢ ጥበቃ ጉዳዮች ረዳት አማካሪ ዶክተር ሙሉጌታ መንግሥትን በተለያዩ ተያያዥ ጉዳዮች ላይ አወያይቷቸዋል። የውይይታቸው የመጨረሻ ክፍል ቀጥሎ ይቀርባል። እየለሙ ያሉ አካባቢዎችና የኢንዱስትሪ ዞኖችን ደህንነት ለማረጋገጥ እየተደረገ ያለው ክትትል ምን ይመስላል? ለማስፈጸም ኃላፊነት የተሰጠው መስሪያ ቤትስ አቅምና የማስፈጸም ጉልበት እስከ ምን ይደርሳል? ዶክተር ሙልጌታ ይመልሳሉ።
የበላይ ኃላፊነቱ የመጨረሻው ኃላፊነቱ የአካባቢ ደንና አየር ንብረት ሚኒስቴር መስሪያ ቤት ነው። ግን በዋናነት የመጀመሪያውን ደረጃ የማስፈጸም ስራ የሚሰሩት የዘርፍ መስሪያ ቤቶችና የክልል መስሪያ ቤቶች ናቸው። ለምሳሌ ኢንዱስትሪ ፓርኮች ልማትን ብትወስድ በፌዴራል መንግስት ደረጃ ከኢንዱስትሪ ልማት ጀምሮ ከኢንቨስትመንት ኮሚሽንና ከኢንዱስትሪ ልማት ጀምሮ ወደ ክልል ደግሞ ቦታው የሚገኝበት ክልል መንግስት ኃላፊነት ነው በዋናነት ማለት ነው። ያ ኃላፊነት በውክልናና በሕግ የተሰጠ ኃላፊነት ነው። ስለዚህ የዚህ የአካባቢ ጥበቃ ሚኒስቴር መስሪያ ቤት የሚያወጣውን የሕግ ማዕቀፍ መሰረት በማድረግ ያንን የማስፈጸም እንዲሁም ደግሞ የአካባቢ ተጽዕኖ ግምገማ አስቀድሞ እንዲካሄድ የማድረግና የተሰራውን ግምገማ የመቆጣጠር ስራ የመጀመሪያው ደረጃ ስራ ቅድሚያ ስራውን የሚሰሩት እነዚህ የዘርፍ መስሪያ ቤቶችና የክልል መስሪያ ቤቶች ናቸው። ያ የሆነበት ሁለት ምክንያት ነው። አንደኛ ሕገ መንግስቱም እንደዛ ስለሚል ነው። ሕገ መንግስቱ ለምሳሌ መሬትና የተፈጥሮ ሀብትን አጠቃቀም ልማት በተመለከተ የፌዴራል መንግስቱ ሕግ ያወጣል። ክልሎች ደግሞ እነዚህን ሕጎች መሰረት አድርገው ያስፈጽማሉ ስለሚል አንደኛው መሰረት ያ ነው። ሁለተኛው ደግሞ አንተም የጠቀስከው የአቅም ጉዳይ ነው። ይሄ በመላው ኢኮኖሚ ከግብርና ጀምሮ ኢንዱስትሪ፣ እንዲሁም ደግሞ የአገልግሎት ዘርፉ ጋር በተያያዘ የሚደረጉ የኢኮኖሚ እንቅስቃሴዎች ናቸው አካባቢ ላይ ጉዳት ሊያደርሱ የሚችሉ። ስለዚህ እነዛን በሙሉ በብቸኝነት አንድ መስሪያ ቤት ሊከታተለው አይችልም ከአቅምም አኳያ። ለዛም ነው ለዘርፍ መስሪያ ቤቶች ውክልና የተሰጠው። ነገር ግን የሚኒስቴር መስሪያ ቤቱ ለእነዚህ የዘርፍና የክልል መንግስታት የአቅም ድጋፍ ያደርጋል፣ የቁጥጥር ስራ ይሰራል። የቁጥጥር ስራው የሚከናወነው ምንድን ነው? ስራቸውን በህጉ መሰረት እየፈጸሙ ነው ወይ፣ የማስፈጸም ስራቸውን በህጉ መሰረት እያከናወኑ ነው ወይ የሚለውን ያደርጋል። ስለዚህ የአካባቢ ጥበቃ ሚኒስቴር መስሪያ ቤት ድጋፍ ይሰጣል፣ ቁጥጥር ያካሄዳል እንጂ የመጀመሪያ ደረጃ የማስፈጸም ስራውን የሚሰሩት በህገ መንግስቱም በህጉ መሰረት እና ደግሞ በተሰጣቸው ውክልና መሰረት የክልል መንግስታትና የዘርፍ መስሪያ ቤቶች ናቸው።
ሌላው ዶክተር ሙሉጌታ፣ በተለይ በልማት ጊዜ የሚደረጉ የተፋሰሶች ጥናት፣ የመንደር ምስረታ ጉዳይ እና ሌሎችም ከልማት ጋር የተያያዙ ከትላልቅ የልማት እንቅስቃሴዎች ጋር የተያያዙ ስራዎች ብዙ ጊዜ በቂ የሆነ ጥናት አይካሄድባቸውም፣ በቂ የሆነ ክትትል አይደረግባቸውም የሚሉ ቅሬታዎች ይሰማሉ። ከብዙ አካባቢዎች ናቸው የሚሰሙት፣ ከዓለም አቀፍ አካላት ሁሉ ይሰማሉ። እንደዚህ አይነት የአካባቢ ተጽዕኖ ግምገማ አይደረግባቸውም ወይም በቂ ግምገማ አይደረግባቸውም ይባላል። ለመሆኑ እነዚህ ግምገማዎች ሲካሄዱ፣ ጥናቶቹ ሲሰሩ፣ እቅዶች ሲወጡ፣ የእንደዚህ አይነት ግዙፍ ልማቶች ምን ያህል አሳታፊ ናቸው? ጥናቱ ሲደረግ ምን ያህልስ ግልጽ ናቸው?
ለምሳሌ የአካባቢ ተጽዕኖ ግምገማን ብትወስድ፣ ህጉና የህጉ ማዕቀፍ ብትወስድ፣ አሳታፊ መሆን አንደኛው ቅድመ ሁኔታ ነው ጥናቱን በማድረግ ሂደት ማለት ነው። ስለዚህ ለምሳሌ አንድ ኢንዱስትሪ በሚተከልበት ወይም ደግሞ አንድ መዋለ ንዋይ በሚፈስበት አካባቢ ያሉ ሰዎችን፣ ባለድርሻ አካላትን፣ ህብረተሰቡን ጀምሮ የማሳተፍ ግዴታ አለ። ስለዚህ የአካባቢ ተጽዕኖ ግምገማ ሲቀርብ የዘርፍ መስሪያ ቤቱ ወይም ደግሞ የክልሉ መንግስት ከሚገመግማቸው አንደኛው ነገር ምንድን ነው? ምን ያህል ፕሮጀክቱ በሚካሄድበት አካባቢ የሚኖሩ ባለድርሻ አካላት ህብረተሰቡን፣ ነዋሪዎቹን ጨምረው በጉዳዩ ላይ ተሳትፈዋል የሚለውን ነገር አንደኛው የሚገመገምበት መንገድ ነው። ነገር ግን የአቅም ችግር የለም፣ በቂ ጥናት የማድረግ ችግር የለም ብዬ አልናገርም። የበለጠ ለማሻሻል የበለጠ ለመስራት ሁሌም አጋጣሚዎች አሉ፣ ክፍተቶች አሉ። የውጭ ድርጅቶችንም አስመልክቶ የተለየ ሀሳብ ሊኖራቸው ይችላል። ግን ዋናነት ምንድን ነው መሰለህ፣ ህገ መንግስቱም ስለ አካባቢ ጥበቃ ሲያስቀምጥ ይህም መንግስት ስለ አካባቢ ጥበቃ ህጎች ሲያወጣ መነሻው ምንድን ነው? ለምንድን ነው ስለ አካባቢ ጥበቃ የምንጨነቀው? አንዳንድ ሰዎች እንደዛ የሚሉ ሰዎች አሉ። ለምሳሌ በግለሰቦች ደረጃ ማለት ነው፣ ዋናው ትኩረታችን የኢኮኖሚ ልማት መሆን ነው እንጂ ያለበት አሁን በአሁኑ ደረጃ ስለ አካባቢ ጥበቃ መጨነቅ የለብንም የሚሉ ሰዎች አሉ። ለምሳሌ ኢትዮጵያ አረንጓዴ ልማት ስትራቴጂ አላት ሲባል ለምንድን ነው ስለ ልማቱ ቀለም የምንጨነቀው? አረንጓዴ ይሁን ግራጫ ይሁን ዋናው መልማታችን ናት የሚሉ ሰዎች አሉ። ለዚህ የሚሰጡት መልስ ምንድን ነው? አካባቢ ጥበቃና ልማት ተለያይተው የሚታዩ አይደሉም። ኢኮኖሚህን ለማሳደግ አካባቢን መጠበቅ አለብን። አካባቢን ሳትጠብቅ አካባቢን በመበከል የምታገኘው የኢኮኖሚ እድገት ዞሮ ዞሮ ቀጣይነት አይኖረውም፣ ወደኋላ መመለሱ አይቀርም። ስለዚህ ከወዲሁ አካባቢ ጥበቃ ጋር በተጣጣመ ከአካባቢ ጋር በተጣጣመ መልኩ ነው ማድረግ የምትችለው። ነገር ግን የአካባቢ ጥበቃ ውጤታማነት አንድ ሀገር በአካባቢ ጥበቃ ውጤታማ ለመሆን የሚያስፈልጉ ቅድም ያልከው የብቃት፣ የእውቀት፣ የሳይንስ እድገት አለ። ከዛ በተጨማሪ ደግሞ የቴክኖሎጂ እድገት፣ የኢኮኖሚው እድገት አብሮ ምን ያህል ውጤታማነት የሚለውን ያለህ የቴክኖሎጂና የኢኮኖሚ አቅም ይወስነዋል። ለዛም ነው አገሮች እኮ የተለያየ አይነት የአካባቢ ጥበቃ ደረጃዎች የሚያወጡ። ኢትዮጵያ አሁን ባለችበት ሁኔታ ለምሳሌ አውሮፓኖች ያላቸው አይነት የአካባቢ ጥበቃ ህግ ማውጣት አትችልም። ተገቢም አይደለም። ማውጣት አለመቻል ብቻ ሳይሆን አስፈላጊም አይደለም። ያ የሆነበት ምክንያት ምንድን ነው? በጣም ጠንካራ የአካባቢ ህግ አውሮፓኖች ያላቸው ወይም ደግሞ ሌሎች የበለጸጉ ሀገሮች ያላቸው የአካባቢ ጥበቃ ህግ ላውጣ ስትል ኮምፕሮማይዝ የምታደርጋቸው ነገሮች አሉ፣ ወይም ደግሞ አሳልፈ የምትሰጣቸው ነገሮች አሉ። አቅሙም አይፈቅድልህም። ስለዚህ ባለህ ሁኔታ፣ ባለህ የኢኮኖሚ እድገት፣ ባለህ የቴክኖሎጂ አቅም መሰረት አድርገህ ነው ህግ የምታወጣው። ስለዚህ ኢትዮጵያ የአካባቢ ጥበቃ ህጎች የኢትዮጵያን አቅም፣ የኢትዮጵያን ተጨባጭ ሁኔታ፣ የአካባቢ ሁኔታ ግምት ውስጥ ያስገቡ ናቸው። በነገራችን ላይ በየትኛውም ሀገር ቢሆን የአካባቢ ጥበቃ ህግ አላማ ብከላን ዜሮ የማድረስ አይደለም፣ ወይም ደግሞ ዜሮ ብከላ ወይም ደግሞ ምንም አይነት የአካባቢ ብክለት የሌለበት ሁኔታ መፍጠር አይደለም። ያ አይቻልም፣ አያስፈልግም። ነገር ግን የብክለቱ ደረጃ ለሰው ልጆች ጤና፣ ለእንስሳትና እጽዋቶች ጤና ጉዳት የማያደርስበት ደረጃ ላይ እንዲሆን የማድረግ ነው። ጉዳት እንዳያደርስ ማድረግ ነው እንጂ ለምሳሌ ወደ ውሃ ቆሻሻን እንለቃለን አይደል? የውሃ አንደኛው ጥቅም ምንድን ነው? ቆሻሻን የማስወገድ ጥቅም ነው ያለ። ስለዚህ ቆሻሻን ወደ ውሃ ውስጥ እንዳይገባ ማድረግ አላማው አድርጎ የሚሰራ ህግ በየትኛውም ሀገር የለም። አላማው የሚሆነው ምንድን ነው? የሚለቀቀው ቆሻሻ የማይመለስ ጉዳት እንዳያደርስ ማድረግ። ሁለተኛ ነገር ደግሞ የሚለቀቁ ቆሻሻዎች በተቻለ መጠን ታክመው አካባቢው ላይ ጉዳትን በማያደርስ መልኩ እንዲለቀቁ ማድረግ ነው እና ከዚህ አንጻር ስታየው ሀገሮች ሁሌ የተለያየ የአካባቢ ጥበቃ ህግ ይኖራቸዋል። ምክንያቱም የሀገራቸውን ተጨባጭ ሁኔታ ግምት ውስጥ አስገብተው ስለሚያወጡ ማለት ነው እና የኢትዮጵያን ህግ ከሌሎች ሀገሮች ህጎች አኳያ አይተህ ብትገመግመው ችግር ታገኝበታለህ። ግን ዋናው ጥያቄ ምንድን ነው? ከዛ አኳያ ነው ወይ መገምገም ያለብህ? የኢትዮጵያን ህግ መገምገም ያለብህ ከኢትዮጵያ ተጨባጭ ሁኔታዎች፣ ከኢትዮጵያ የቴክኖሎጂና የገንዘብ አቅም፣ የኢኮኖሚ አቅም አኳያ ነው መገምገም ያለብህ። ከዛ አኳያ ገምግመህ ችግር ካለው ያው ትክክል ነው፣ ችግሩ መስተካከል አለበት። ነገር ግን ከሌሎች ሀገሮች ህግ አኳያ አይደለም መገምገም ያለበት።
ከመሰናባታችን በፊት አጠር ያለ ዜና ላሰማ። የታንዛኒያ ፖሊስ ቁጥራቸው 44 የሆኑና ህገወጥ የተባሉ የኢትዮጵያ ፍልሰተኞችን በቁጥጥር ስር አዋለ። ፍልሰተኞቹ የተያዙት በሰሜን ምስራቅ የአገሪቱ ግዛት ታንጋ በመባል የሚጠራ ስፍራ ሲሆን በቁጥጥር ስር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት አላማቸው ወደ ሀገሪቱ ዋና ከተማ ዳሬ ሰላም ማምራት ነበር። ባለፈው የአውሮፓ 2015 ውስጥ ለደረሱት የተፈጥሮ አደጋዎች የአየር ንብረት ለውጥና የኤልኒኞ ክስተት አስተዋጽኦ ማበርከታቸውን የተባበሩት መንግስታት ድርጅት ያወጣው አዲስ የጥናት ሪፖርት አመልክቷል። የሩዋንዳ መንግስት ቡሩንዲ ውስጥ ያለውን እንቅስቃሴ እያኮላሸ ነው ስትል ዩናይትድ ስቴትስ ያቀረበችውን ክስ ቡሩንዲ የኔን ጉዳይ በዚህ ጉዳይ ተጠናቋል ስትል መልስ ሰጠች። የዚምባብዌ መንግስት በሀገሪቱ የገባውን ረሃብ ለማስታገስ የ1.5 ቢሊዮን ዶላር የሚሆን የዓለም አቀፍ ረድኤት ጠየቀ። ዜናው አበቃ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲስ አበባ ነን። ሰላም ደህና ደሩ። አሁን በትግርኛው ፕሮግራም ይቀጥላል። The Voice of America.